ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናዶ ጀምሯል። ለምሽቱ ያዝናቸው ዝግጅቶች እናስተዋውቃችሁ።
በስራ ዓለም ላይ ስትቆይና ኤክስፒሪየንስድ የሆነ ሰው ጋር ወይንም ደግሞ ወርክ ኢንቫይሮንመንቱን የሚያውቀው ሰው ጋር ስትሆኚ በጣም የተለያየ ነው። በቃ ከባድ ነው። ውጪ ካለው ኢንቫይሮንመንት ጋር መገናኘት፣ እንዴት ስራ ማግኘት እንዳለብሽ፣ እኔቱ ጋር ምን ሰዓት ነው፣ ምንድን ነበር ማድረግ የነበረብን ምናምን የሚሉትን ቶሎ ለማስተካከል ጠቅመዋል።
በአዲስ አበባ የአሜሪካ ኤምባሲና እንዲሁም ደግሞ በአይዞን ፋውንዴሽን አማካኝነት በተዘጋጀው ሺካሜን ደግሞ ትችላለች የተሰኘው መርሃ ግብር ላይ ከተሳተፉ ወጣቶች መካከል አንዷን ነበር የሰማነው። የምሽቱ አብይ ርዕሳችን በዚህ ዙሪያ ያተኩራል። ሌሎች ወጣት ተኮር ጥንቅሮችንም ይዘናል። የደንቀረም መሰናዶውን በመምራት ሄደት አስማረ ደግሞ በድምፅና ምስል ምህንድስና ነው። አብረናችሁን ቆያለን። የመላው አሜሪካ ድምፅ ስቱዲዮ ባለሙያዎች፣ የዲጂታል ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በተሻለ የትምህርት ጥራት ለእና አሰጣጥ ላይ የሚሰራው ገባሬ ሰናዩ አይዞን ፋውንዴሽን በአዲስ አበባ ከሚገኘው የዩናይትድ ስቴትስ ኤምባሲ ጋር በመሆን ለሁለት ወራት ሲሰጥ የቆየውን ሺካን ወይም ትችላለች የተሰኘውን የወጣት ተመራቂ ሴት ተማሪዎች መርሃ ግብሩን ከሰሞኑ አጠናቋል። በመርሃ ግብሩ ላይ ትምህርታቸውን በ2015 ዓ.ም ያጠናቀቁ ከተለያዩ ከፍተኛ የትምህርት ተቋማት የተመረቁ ሴት ተማሪዎች የተሳተፉ ሲሆን የስራ ትስስር፣ የስራ ፈጠራና የስራ ለካከሉ ስልጠናዎችን እንዲሁም ሌሎች ስልጠናዎችን መሰዳቸው ተገልጿል። በመርሃ ግብሩ ማብቂያ ላይ የስራ ፈጠራ ሐሳቦቻቸውን ካጋሩት የተለያዩ ቡድኖች መካከለም አንዱ ቡድን የ1.5 ሚሊዮን ብር የስራ ማስጀመሪያ ተሸላሚ ሆኗል። በዚህ ዙሪያ የተጠናቀረው ዘገባ በመቀጠል ይቀርባል።
በ2015 ዓ.ም ማብቂያ ላይ በህክምና የመጀመሪያ ዲግሪዋን ያገኘችው ዶክተር ዩስራ ካሊድ ገባሬ ሰናይ በሆነው በአይዞን ፋውንዴሽን እና በአዲስ አበባ በሚገኘው የአሜሪካ ኤምባሲ ትብብር የተዘጋጀው ሺካን እሷ ትችላለች መርሃ ግብር ላይ ተሳታፊ ነበረች። ያለፈውን ለአንድ ዓመት የሚጠጋ ጊዜ ለብቃት ማረጋገጫ ፈተና በመዘጋጀት እና በስራ ፍለጋ ያሳለፈችው ዩስራ በአይዞን ፋውንዴሽን በኩል ለሁለት ወራት በወሰደችው የስራ ፈጠራ ስልጠና አማካኝነት ከባለ ሀብቶች ጋር የመገናኘት እድል የገጠማት ሲሆን ከጓደኞቿ ጋር በመሆን ለስራ ማስኬጃ የሚውል የ1.5 ሚሊዮን ብር የስራ ማስኬጃ ገንዘብ ቃል ኪዳንና እንዲሁም በንግዱ ዘርፍ የላቀ ልምድ ካለው ባለ ሀብት ጋር ትስስር የመፍጠር እድል ገጥሟታል።
እኛ በግሩፕ ነበረ ፍጠሩ የተባልነው እና ምንድነው እኛ ሴቶች ላይ እና ፔሪድ ፖቨርቲ ወይም ደግሞ የወር አበባ ላይ ነበር የሰራ ነው፣ ሴቶች ላይ ማለት ነው። እና ምን ላይ ነው ፎከስ ያደረግነው? ገጠር አካባቢ ያሉ ሴቶች ወር አበባ መጸዳጃ ፕሮዳክት በብዛት አያገኙም እና እዛ ላይ ሊታጠብ የወር አበባ ፓድ ላይ ነው የሰራ ነው እኛ እና ፌም ኬር ኢቲ እንባላለን። እና ይሄ ፓድ ዝም ብሎ የሚታጠብ ብቻ ሳይሆን ለምሳሌ የመጸዳጃ ሽታ የሌለው የመጸዳጃ ሳሙና ይኖረዋል አንድ ላይ ፓዱን ሲገልጹ ማለት ነው። እና ምንድነው ሳይዞቻችን ከሌሎቹ በጣም ለየት ይላል። ምንድነው ይሄ ማለት የወለዱ ሴቶችን ፎከስ አድርገናል። ሜዲካል ኮንሰልቴሽን አለው፣ ብዙ ነገር ነው ያለው ውስጡ። እና እንዴት ነው ያገኘነው ኢንቨስተር ታዋቂ ነው፣ ቢጃይ ናይከር ይባላል። እና እዛ ላይ 7 የቢዝነስ አይዲያን የቀረበው ከ7 ውስጥ እኛ ላይ ነበረ ኢንቨስት ማድረግ የፈለገው ማለት ነው። በሂደት የሚወሰን ነው፣ ግን አሁን እኛ ኤግዛክትሊ ያልነው ቁጥር 1.5 ሚሊየን ነበረ። ግን እሱ እንደማይበቃ ነው እንደሚጨምር ነው የተነገረን እና የተወሰነ ቁጥር የለም።
በአዲስ አበባ የአሜሪካ ኤምባሲ እና በአይዞን ፋውንዴሽን በጋራ በተዘጋጀው የስራ ፍለጋ የትስስርና የስራ ፈጠራ መርሃ ግብር ላይ ወደ 45 የሚደርሱ በአዲስ አበባ ዙሪያ የሚገኙ ያለፈው አመት ምሩቃን ሴቶች ተሳትፈዋል። ከቅድስተ ማርያም ዩኒቨርሲቲ በኪነ ህንጻ ምሩቅ የሆነችው እና በዚሁ ስልጠና ላይ የተሳተፈችው ረዴት ዳንኤልም ይህን የስልጠና እድል ባገኘችበት ወቅት ከጓደኞቿ ጋር የግል ተቋም በመክፈት እየሰራች የነበረ ቢሆንም ከልምድ እጥረት የሚያጋጥሟቸውን የስራ ዓለም ተግዳሮቶች እንዴት እንደሚወጡ ይሄ ስልጠና እንዳገዛት ትገልጻለች።
ግራጁዌት አድርገን ከጨረስን በኋላ የራሳችንን ስራዎች እየሰራን ስለነበር ይህንን ኦፖርቹኒቲ በአይዞን ፋውንዴሽን ምክንያት አገኘን ማለት ነው። እኛ እየሰራን ነበር ነግሬሻለሁ ከዛም በፊት፣ ግን በስራው ዓለም ላይ ስትቆይና ኤክስፒሪየንስድ የሆነ ሰው ጋር ወይንም ደግሞ ወርክ ኢንቫይሮንመንቱን የሚያውቀው ሰው ጋር ስትሆኚ በጣም በጣም የተለያየ ነው። በቃ ከባድ ነው። ውጪ ካለው ኢንቫይሮመንት ጋር መገናኘት፣ እንዴት ስራ ማግኘት እንዳለብሽ፣ እኔቱ ጋር ምን ሰዓት ነው፣ ምንድን ነበር ማድረግ የነበረብን ምናምን የሚሉትም ቶሎ ለማስተካከል ጠቅመዋል። ለምሳሌ ኔትወርክ እንዴት ማድረግ እንዳለብን ከሰው ጋር እንዴት ያንን ኔትወርኪንግ መቀጠል ያለብን፣ አንድ ቦታም ሄደን የሆነ ነገር ለመጨረስ መንግስት ኦፊሶች ላይ ኮኔክሽኖችን እንዴት መፍጠር እንዳለብን እንደምንችል። በቃ ልክ ከተመረቅሽ በኋላ ግራ የሚገባው ነገር ትክክለኛ ከስራ አለሙ ጋር ለመገናኘት በጣም ይቸግረዋል ብዙ ሰው። እንድናውቅ አድርጎናል አሁን ይሄ ኮርስ ማለት ነው።
የአይዞን ፋውንዴሽን መስራችና ዋና ስራ አስፈጻሚ አቶ ሻሎም አርአያ መርሃ ግብሩ የስራ አጥነት ችግርን ለመቅረፍና ሴቶችን ለማብቃት ያለመን ይላሉ።
በሀገራችን ኢትዮጵያ ውስጥ ወይ ደግሞ በሰፊ አፍሪካ ላይ ከባድ ከሚባሉ ችግሮች አንዱ ስራ አጥነት ነው። ይህን ደግሞ አጥብበን ስናየው ሴቶች ጋር በጣም ይከፋል። ይህን ችግር ስላስተዋልን ለዚህ መፍትሄ ነው ብለን ያሰብነው በጣም የተጠናከረ የስርዓተ ትምህርት ወይም ካሪኩለም የተዘጋጀለት አንድ ፕሮግራም ለነሱ ለማዘጋጀት አሰብን። ከትንሽ ተነስተን ነው እና አሜሪካን ኤምባሲ ሳችሞ ሴንተር የሚባለው በፐብሊክ አፌር ጉዳይ ላይ የሚሰራው ሴንተር ጋር አብረን ነበር ስንሰራ የነበረው። በጣም ረድተውናል፣ አግዘውናል። ሰኞና ሮብ ከሰዓቶች ለአዲስ አበባ ስላሉ ማንኛውም ሴቶች ማስታወቂያው ለሚደርሳቸው ማንኛውም አይነት ሴቶች ነበር እድሉን ክፍት ያደረግነው። 45 ሴቶችን ነበር ታርጌት ያደረግነው።
ሺካን ወይም እሷ ትችላለች የተሰኘው ይኸው መርሃ ግብር ከእውቀት ክህሎት በተጨማሪ ስራ ፍለጋ ላይ የነበሩ ወጣት ሴቶችን ብቁ ተወዳዳሪ እንዲሆኑ ያስቻለና በስራ ፈጠራ ላይ የሚገኙ ወጣቶችንም ከባለ ሀብቶች ጋር ያገናኘ ነበር።
ስልጠናው ሁለት አይነት ክፍሎች ያሉት ነበር። የስራ ፈጠራና ውጤታማ ተቀጣሪነት የሚል ይዘት ያለው ስልጠና ነበር የተዘጋጀው ለሶስት ወር አካባቢ። አሁን በተሳካ ሁኔታ ጨርሰው 15ቱ ጥሩ የሚባል ስራ አግኝተው በተጨማሪ ደግሞ ምንድን ያደረግ ነው ሲድ ፈንዲንግ የሚባል ወይም ደግሞ ማይክሮ ሲድ ፈንዲንግ ብለን ነበረ። ምንድነው? በጣም ጥቂት የሆነ ብር 5-5 ብር በየግሩፕ አደረግን እና ገበያ ውስጥ እንዲገቡ መርካቶ፣ ፒያሳ ሊሆን ይችላል እና በአንድ ሳምንት ውስጥ ያን 500 ብር 2000 እና ከዛ በላይ አድርገው እንዲያመጡ ነበረ። ቢዝነሱን ተለማመዱ ማለት ነው። ከምናስተምራቸው ትምህርት ባለፈ ተግባራዊ ሆነ እንዳገኙ ማለት ነው። ያን ከያዙ በኋላ በየሴክተራቸው በየዘርፉ ያሉትን ችግሮች እንዲለዩና መፍትሄ እንዲያመጡ አደረግን። በዛ መልኩ ያመጡትን መፍትሄ በጣም ታዋቂ ለሆኑ ዳኞች እንደገና ኢንቨስተሮች እንዲያቀርቡ አደረግን። ፒች ካረጉት ውስጥ አንደኛው ግሩፕ ተመርጦ ዋነኛ ሲት ፈንዲንግ ከአብሮ ከባለሀብት ጋር የመስራት እድል ወዲያውኑ ነበር ያገኘው።
የአይዞን ፋውንዴሽን ተቋም ሺካን ወይም እሷ ትችላለች የተሰኘውን መርሃ ግብሩን በአመት 3 ጊዜ የማድረግና ከአዲስ አበባ ውጪ ባሉ የአሜሪካ ማዕከላት ለማስኬድ እቅዱ እንዳለው አቶ ሻሎም አርአያ ገልጿል። አይዞን ፋውንዴሽን በተለይም ባለፉት 2 አመታት በአፋርና በትግራይ ክልሎች ከጦርነት መልስ ወደ ትምህርት በሚል መርሃ ግብር አማካኝነት በአፋር ትምህርት ቤት ሲያቋቁም በትግራይ ክልል ደግሞ የመማሪያ ቁሳቁስ ድጋፎች ማድረጉንም ለአሜሪካ ድምጽ ገልጸዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
ዝግጅቶቻችን ይቀጥላሉ። ባለፈው ሳምንት ሰኞ በኦሮሚያ ክልል ሰሜን ሸዋ ገብረ ጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከ100 በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከገታ እንዳመለጡ የተናገሩ ተማሪዎች አስታውቋል። ከገታ እንዳመለጡ የተናገሩት ተማሪዎች ከደባርቅ ዩኒቨርሲቲ 2 አውቶቡሶችን ሞልተው በተነሱ በ3ኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከነርሱ ጋራ በ3 አውቶቡሶች ተሳፍረው የነበሩ ተጓዦችን አግተው እየደበደቡ ወደ ጫካ እንደወሰዷቸው ነው ለአሜሪካ ድምጽ የገለጹት። አስቴር ምስጋናው ሰኞ ዕለት ያጠናቀረችው ዘገባ በመቀጠል ይቀርባል።
ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ 2 አውቶቡስ ሞልተው በተነሱ በ3ኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከነርሱ ጋር በ3 አውቶቡሶች ተሳፍረው የተነሱ ተጓዦችን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምጽ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ 1 ሚሊዮን ብር የማስለቀቂያ ቪዛ መጠየቃቸውንም ገልጸዋል። ለደንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓመተ ምህረት ከደባርቅ ዩኒቨርሲቲ በሁለት የህዝ ማመላለሻ አውቶቡሶች ሞልተው መነሳታቸውንና ረቡዕ ረፋዱ ወደ አዲስ አበባ ያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ድርበ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል።
ከዚያ ውስጥ ገቡና ተማሪዎችን በዱላ እየመቱ አስወረዱና የጀመረው ከጨረሱ በኋላ ወደ ሁለተኛው ወጡ። ሙሉ በሙሉ አስወረዱ። እነሱ ሁሉም ተማሪዎች ይዘው ወደ ጫካ ሲመጡ ከዛ እየወሰዱ ተማሪዎች እንዲያመጡ ወንዶች ተማሪዎች ማሉ እንዲያመጡ ሲወጡ ተኩስ ጀመሩ። ከዛ ተኩስ ጀመር ተማሪ ተበታተ። ከዛ መካከል አብዛኛው ተማሪ በአንድ ቦታ ሄዷል። የተወሰነ ወደ አስረማንድ አንድ ቦታ ሄደን እኛም ማለት ነው ከዛ እያለኝ አጥር አግኝቸው አጥር በል እያለፍኩ የተጀመረ ገለባ ነበር። እሱ ውስጥ ገብሶ የሆነ ያመጡ
እነማን ናቸው ብለህ አንተ ታስባለህ?
አሉ አይደል? እንደሆነ ይሸለኛል እየነገሩ
ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውንና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል።
ከደባርቅንም በመጀመሪያ ሰኞ ቀን የተነሳ ነው ማለት ነው። ተባደረን አንድ ቀን ሰኞ ማለት ነው። ማክሰኞ ደጀን አደርንና ሮብ ጉዞ ጀመርን ማለት ነው። ተከታታይ መኪና ነበርና የኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበርና ከዛ መኪናው በድንገት ቆመ። እኛ ምንድነው ምናምን ብለን ተስምል ከዛ ያው ኦነግ ሸኔ ነው የሚባሉ አካላት ናቸው።
ማረጋገጫ ምንድነው?
አረ ሁሉም ሽርባቸውም ናቸው ሁሉ ነገር እናያሱ ናቸው። በሽፍት ኤፍቪላ የሚያቸው የነበሩት እነሱ ናቸው። ቋንቋ የሚያወሩት ኦሮምኛ ነው። ከዛ ሁሉ ሶስቱን ባስ አስወርድት ማለት ነው። አስወርደው ወደ ጫካ እያሯሯጡ ሄዱ ማለት። ከዛ ያው እንደ አጋጣሚ እኛ ጓደኞች የነበርን ሶስት ነበር እና ከእነሱ ጋር እየሄድን እያሯሯጡ ነበር። እንደ አጋጣሚ ትንሽ እንደሄዱ ከዛ ተኩስ የተኩስ ድምፅ ማሰማት ጀመረ። እኛም እዛው ቁጫልን ታኛን ጥይት ነው እንዳይመታን ብለን ቢያንስ 15 20 ምናምን የሆኑ ልጆች ያመልጠዋል ከሶስቱ ባስ ማለት ነው። ከዛ ወደኋላ ተመልሰን እያለን ያው ፌዴራሎች ምናምን አገኙን መጣን ከእነሱ ከዛ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ። ከዛው ስልክ መደወል ጀመሩ ማለት ነው። ማታ ላይ ወደ ቤተሰቦቻቸው ደውለው ብር የጠየቋቸው።
ምን ያህል ብር ጠየቋቸው?
ከ1 ሚሊዮን እስከ 500 ሺ ብር አለ። 100 ሺ ብር አለ። የሄዱ ተማሪዎች በቃ እስከ 150 ይሆናሉ። እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹም እዛው ናቸው። ያሉበት ሁኔታ እንደሆነ አናውቅም።
ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል።
ሸኔ ታውቃላችሁ ምናምን አለ እነሱ። አዎ አይቼ አውቃለሁ አልኩ። ታውቆም እዛ ሂድ ይውጣ አለ ኃላፊ። እዛ ሌላ ሰዎች የደርግ ልጆች አለ ሸኔ ታውቃላችሁ እኔ አላውቅም አልኩ። እናንተ ሸኔ ካላወቅም ብር ትቀጣላችሁ ብር ትከፈላላችሁ ምናምን አለ ኃላፊ።
እነማን ናቸው ግን የያዟቸው?
ሸኔ እንደሆነ ግን አውቃለሁ።
በምን አወቁ?
ያ በቃ ጸጉሩ ስለ ጸጉር ያደገ ሰው ብቻ ነው ሙሉ ኃላፊ። እኛ መንግስት ሸኔ ነው የሚሉ እኛ ግን ሸኔ ሲሙ ሸኔ አለ ስሙ ሸኔ አይደለም። እኛ ወራነ ቢልሱም ኦሮሞቲ ኦሮሞ ቦለኝ ምናምን እያሉ እዛ ስብሰባ ነበረ። ስብሰባ በኋላ እናንተ በቃ ግቡ በቃ ማሁን ሂዱን ተነሱና ሂዱዋል። መጨረሻ ላይ
እናንተን ለምን ለቀቋችሁ?
ሌላ ቦታ ነው ኃላፊ ጋር ነብሮ ነበርኩ። ኃላፊ እኛ ከኛ ጋር መጥቶ ነበረ። እዛ አልደረስም ነበረ እነሱ ጋር አልደረስም ነበረ። አንጋኑ ኃላፊ ከኛ ጋር መጥተዋል መጀመሪያ ስለዚህ ነው እኮ ለቀቁኝ። ስገር ኮኛ ራሱ በኦሮምኛ ነው ስገር። መጨረሻ ላይ አይቴ ታውቃለህ ምናምን አለ ሸኔ።
አቻ ቃል ያልኩት ልጅ አያወቁ ታለ እሱ
በደቡብ ኢትዮጵያ ክልል ነዋሪ መሆኗንና ስሟን በሚስጥር እንድንዝ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች።
እኛም እንኳን እየተጓዝን ብዙ ማላለቀን ተመስለኝ ወደ ዋናዎቹ ጋር እየወሰዱ ማለት አሁን እኛ ያለነው ከኔ ጋር አያ ልጆች ነን። ሌሎቹ በሌላ ሰው እጅ ነው ያሉት፣ በሌላ ቡድን ያሉ። ቅዳሜ ቀን ከኔ ጋር አወራው ከእነሱን የያዘው ማለት ብር አዛዦች ደውዬ ያሉ በዚህ ቁጥር ደውዬና አገኘ አካውንቱን ሸጥቻል እሱን እነሱ ላይ ለምኝም ማለት እነሱን ጠይቄ ብሎ አካውንት እንልካለን በኋላ ደውሎ የተጠየቀው ግማሽ ሚሊዮን እኮ ነው። እኔ አዘጋጀው ስልኬንም ምንም ብዬ እኔ ለናስታደን የሚሰሙኝ ከሆነ ለመለመን ትንሽ ብር 3000 ራሱ አይሞላም። እጄ ላይ ያለውን ተማሪ ኤግዛምና ዩኒቨርስቲ ተማሪ ነው።
የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዝዳንት ዶክተር አስማማው ዘገየን በስልክ አግኝተናቸው ጉዳዩን እየተከታተልን ነው፣ ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስቴርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የተራዘመ ግጭት እንዲህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሳፈሩት ጽሑፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር ሃርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማዊያን ዜጎችን የማገት ድርጊት እንዲቆምና የሕግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበጉራቻ አካባቢ ልዩ ስሙ አሪደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋቾቹ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድያና እገታ አስመልክቶ ባለፈው ዓመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድያና እገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚህ አኳያ የአሜሪካ ድምጽ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገታ አስተያየታቸውን ጠይቋቸው የነበሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው።
የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። በድጋሚ ልናስታውስ የምንወደው ነገር ቢኖር ይህ ዘገባ የተጠናቀረው ሰኔ ይቅርታ ሐምሌ 1 ቀን 2016 ዓ.ም ሰኞ ቀን መሆኑን ነው። ወደ ተከታዩ ዘገባ አልፋለሁ። ያፌት ግሩም የ3D ህትመት የጥበብ ትሩፋትን ለወጣት ኢትዮጵያውያን እያስተዋወቁና እያዳረሱ ከሚገኙ የመስኩ ጥበበኞች አንዱ ነው። 3D ህትመት ሐሳባዊ ንድፎችን ወደሚዳስሱ ግዙፎች የሚለውጡ የቴክኖሎጂ ዘርፍ ነው። በኢትዮጵያ ውስጥም እንብዛም ያልተስፋፋውን ይህንን ቴክኖሎጂ በመጠቀም የህክምና አጋዥ መሳሪያዎችን፣ የአዘቦት መጠቀሚያ ቁሳቁሶችና ሌሎች ምርቶችንም ያመርታሉ። በተጨማሪም ለወጣቶች የቴክኖሎጂውን ክህሎትም ያሰለጥናል። ሀብታሙ ስዩም ነው ያነጋገረው። ወደዛው ነው የምናልፈው።
ያፌት ግሩም እባላለሁ። ድምር ቴክኖሎጂ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂ ውስጥ የሚሰራው የ3D ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልናል። ለኛ እሱን ዲዛይን ወደ እቃነት ነው የምንለውደው፣ ፕላስቲክ እያቀለጥን ማለት ነው።
በጣም አመሰግናለሁ ያፌት። ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ?
ለመጀመሪያ ያነሳሳኝ ስለ ቴክኖሎጂ አላውቅም ነበረ ከዚህ በፊት። እንደ ድል ሆኖ ለተለያዩ ድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል፣ ያንግ አፍሪካን ሊደርስ ኢኒሼቲቭ። ኬንያ ናይሮቢ ለአንድ ወር የሊደርሺፕ ስልጠና ነው የምንወስደው እና እዛ ስልጠና ላይ ድንገት 2D ፕሪንተሮችን ፊት ለፊታችን አስቀመጡን አሰልጣኞቻችን፣ እና ይሄ ቴክኖሎጂ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች አደረግኩኝ። በአጋጣሚ አይሳዲስ የሚባል ቦታ እዚሁ ስታርታፖችን ትሬን የሚያደርግ ኢንኩቤት የሚያደርግ ቦታ ነው። ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን እዛ ሄጄ የሆነ ጥግ ላይ የተበላሸ 3D ፕሪንተር አገኘሁ። 3 ቀን 3 ሌሊት እዛ ቆይቼ ሰራሁ። ከዛ በኋላ በዛ 3D ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛሁ። ከዛ በኋላ ነው ድምር መመስረት የቻልኩት።
ቀደም ብለህ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጥጥር ነገር ወደ እቃ ይቀይራል። ሰዎች መደበኛ እቃዎችን ከመጠቀም ይልቅ 3D ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው?
ዋነኛው ጠቀሜታ ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ። ያ ማለት ምንድን ነው? እዛው በኮምፒውተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን። ከፕሪንተሩ አውጥተን እቃውን አሁን ለምሳሌ ጁሰር ተበላሽቶብኛል ብለህ ጁሰሩ የሆነው ፕላስቲክ ነው የተበላሸብኝ፣ እዛው ኮምፒውተር ላይ ገብቼ ያንን ነገር ዲዛይን አደርገዋለሁ። ከዛ በኋላ ወደ ማተሚያ ማሽኑ ልካውና ያተማውን እቃ አምጥቼ ጁሰሩ ላይ ሰካዋለሁ። እንደገና ይሄ 1-2 ሰዓት ሊፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከ3D ፕሪንቲንግ ውጭ ያለን ነገር ብጠቀም ወይ አሮጌ ተራ ሄዳለሁ ወይ ምናለሽ ተራ ሄዳለሁ ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው። ካጣሁኝ የጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው ያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጪ ሪፕሌስመንት እቃውን ማስመጣት ነው ያለኝ ኦፕሽን። ስለዚህ ለአንዲት እቃ ያቺን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊፈጅ ይችላል። ለ3D ፕሪንቲንግ ወዲያው መልሱን ይሰጣል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸውን ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድድ ማለት የሆነ ቅርጽ ነገር አለ፣ እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበትና ይደርቃል። ያ ፕላስቲክ ሲወጣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት ከ10,000 ዶላር ወይም ከዛ በላይ ነው ወጪ። ሚሊየንስ ኦፍ ፓርትስ ለማምረት ነው ኢንጀክሽን ሞልዲንግ ነው የምንጠቀመው። ስለዚህ አሁን 3D ፕሪንቲንግ መካከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን በ3D ፕሪንቲንግ። ስለዚህ መካከል ላይ ላሉ ቢዝነሶች ይጠቅማል ማለት ነው፣ ማኑፋክቸሪንግ ቢዝነሶች።
እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምርቶችን ለማቅረብ ሞክራችሁ?
እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ገልጽልህ፣ 2020 ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋ። ከውጭ ኢምፖርት ማድረግ አልቻልንም ምንም አይነት ነገሮችን። እንደ ሀገር ነው እያልኩ ያለሁት አሁን። እና ሆስፒታሎች የእቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግመው መጠቀም ጀመሩ፣ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ የምናደረግን 3D ፕሪንተር እጃችን ላይ ነበረ። እንደ እግዚአብሔር ፈቃድ ደግሞ ሮ ማቴሪያሎችም የተወሰኑ ነበሩት። ስለዚህ እነሱን በመጠቀም ለማዳራሽ ከ12 ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ ፌስ ማስክ ይባላል፣ የኢርሺልድ አለ። ኢርሺልድ ማለት ማስክ 12 ሰዓት 10 ሰዓት ነው የሚያደርጉት እና ጆሯቸውን ይከረክራቸዋል፣ ያቆስላቸዋል ዶክተሮቹ። እሱ እንዳያቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል፣ ጆሯቸውን አያማቸው ማለት ነው። ከዛ በተጨማሪ ለዶክተሮቹ ሬስፓይሬተርን ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ቢዝነሶች ደግሞ ሰፕላይ ያደረግናቸው የተለያዩ ፕሮዳክቶች አሉ። እንዳልኩ አሁን ጆሮ ጌጥ ሰፕላይ የምናደርጋቸው አንዳንድ ድርጅቶች አሉ። ከዛ ውጪ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ትናንሽ ዴስክ ላይ የሚቀመጡ ነገሮች አድርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ
ያፌት፣ እንግዲህ ካሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላችኋል። የመጪ ዘመን እቅዳችሁ ምንድን ነው? ምን ምን ነገሮችን ነው ለማሳካት የምትፈልጉት?
አሁን እንደ እግዚአብሔር ፍቃድ ትሬኒንግ ጀምረናል፣ ግን እሱን በደንብ ማስፋፋት እንፈልጋለን። ስለ 3D ፕሪንቲንግ ብቻ ሳይሆን ሌሎች ተያያዥ የሆኑ ማኑፋክቸሪንግ እንትኖች አሉ፣ ቴክኒኮች አሉ፣ የማምረቻ ቴክኒኮች ማለት ነው። እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች፣ ለቲቪኢቲዎች፣ ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችለው የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ ይሄ ከሪኩለም ውስጥ ለማስገባት እንሞክራለን። ኦልሬዲ ከአዳማ ዩኒቨርሲቲ ጋር ከተወሰኑ አስተማሪዎች ጋር እየተነጋገርን ነው። አዲስ አበባ ዩኒቨርሲቲም ካሉ ኤአይቲ ካሉ ሰዎች ጋር አስተማሪዎች ጋር እንዴት ኢንክሉድ ማድረግ እንችላለን ከሪኩለም ውስጥ እስፔሻሊ መካኒካል ተማሪዎች ለሆኑ ሰዎች ማለት ነው። እሱ ቢሳካልን ደስ ይለናል። ከዛ በተጨማሪ ደግሞ ኢንዱስትሪያል ግሬድ የሆኑ እቃዎችን ለትላልቅ ካምፓኒዎች ማስ ፕሮዲውስ እያቀረብን ማድረግ እንፈልጋለን። ትላልቅ ማሽኖች ነው የሚያስፈልጉት ለሱ። እሱን ገዝተን ፓርትነርሽፑን ከነዚህ ካምፓኒዎች ጋር ሴኪር አድርገን ብንሄድ ደስ ይለናል። ትንሽ ቆይተን ወደፊት ደግሞ ወደ ደንታል እና ወደ ኮንስትራክሽን ስፔሱ ብንገባ ደስ ይለናል። ደንታል ማለት ከሱ ተያያዥ የሆኑ ነገሮችን ፕሪንት እያደረግን ማቅረብ እንፈልጋለን። ለጥርስ ክሊኒኮች ትሪዲ ፕሪንቲንግ ኮንስትራክሽን ውስጥ መግባት እንፈልጋለን። በሁሉም ረገድ ኤክስፐሪመንት እያደረግን ነው። ለዚያ ፍቃድ ትልቅ ደረጃ ይደርሳል ብለን እናስባለን።
ያፌት ግሩም፣ እጅግ በጣም አመሰግናለሁ። ድምር ስለተሰኘው የትሪዲ ቴክኖሎጂን በመጠቀም የተለያዩ ምርቶችን እያቀረበ ስለሚገኘው ድርጅት ስለነገርከን በእጅጉ እናመሰግናለን። ያሰባችሁት ሁሉ ተሳክቶ ደግሞ ዳግም በሌላ የስኬት ወግ እንደምንገናኝ አስባለሁ። በእጅጉ አመሰግናለሁ በአድማጮቼ ስም።
አሜን። እግዚአብሔር ይስጥልኝ። አመሰግናለሁ በጣም። ቴንክ ዩ ሀብታሙ።
የጋቢና ቪ የመጨረሻው ዘገባ ላይ ደርሰናል። ወደ ሌላ የአፍሪካ ሀገር ነው ጎራ የምንለው። በርሃማዋ ናሚቢያ የከርሰ ምድር ውሃን በመምጠጥና አለአግባብ በመንሰራፋት የሚታወቀው የአኬሺያ ዛፍና ከስሩ በሚበቅሉ እንጉዳዮች ስትቸገር ኖራለች። በሀገሪቱ የሚገኝ አንድ ኩባንያ ታዲያ ከዛፉ ስር የሚያድጉትን ፌንጌና እንጉዳዮችን ለአካባቢ ጥበቃ አመቺ በሆነ መንገድ እየቆረጠ ለግንባታ ጠቃሚ ወደሆኑ ብሎኬቶችና ጡቦች በመቀየር ላይ ይገኛል። ቪታሊዮ አንጉላ ከናሚቢያ ያደረሰን ዘገባ እንደሚከተለው ተሰራጭቷል።
ሂልማና ሻምቢ በናሚቢያ ዋና ከተማ የእንጉዳይ ችርቻሮ መሸጫ ሱቅ አላት። ነገር ግን ሂልማ በዋናነት የምትሸጠው እንጉዳዩን ሳይሆን ከእንጉዳዩ ስር የሚበቅለውና በግዙፎቹ የአኬሺያ ዛፎች ጥላ ስር አላግባብ የሚንሰራፋውን የእንጉዳይ ክፍል ነው። ሂልማ
ማይሲሊየም የሚባለው እንጉዳዩ ስር ሆኖ የሚያድገው ክፍል እየተጠባበቀ እንደ አጥንት እየጠነከረ ይሄዳል። ስለዚህ እሱን ለማላቀቅና ለመስበር ራሱ ጉልበት ይፈልጋል።
የተቋሙ ሰራተኞች ከእንጉዳዩ ዛፎቹ ስር የሚመጡትን እንደ ብሎኬት ያሉ ክፍሎች አራት ማዘን እያደረጉ ይቆራርጣቸዋል። ከዛም ጥንካሬያቸውን ለመጨመር ለ12 ሰዓታት ያክል ማሞቂያ ውስጥ በመክተት ይጋግሯቸዋል። በመጨረሻም ለ24 ሰዓታት ያክል እንዲቀዘቅዝ ከተደረገ በኋላ ጥቅም ላይ መዋል ይችላል። ካፌኒታታ በዚህ ማይሶር በተሰኘው ማምረቻ ውስጥ አስተባባሪ ነው።
በመርሃ ግብሩ የምናመርተው ብሎኬትና ጡብ እስከ 13 ኪሎ ግራም የሚመዝንና ለመስበርም እጅጉን የጠነከረ ነው።
ተቋሙ በሚሰራቸው ግንባታዎች ላይ ባለሙያ የሆነው ጊልበርት ሼቨር እነዚህ ብሎኬትና ጡቦች ከመደበኛዎቹ የጠነከሩ መሆናቸው በበጋ እጅግ ሞቆ በክረምት ደግሞ ለሚቀዘቅዘው የናሚቢያ የአየር ጸባይ ተመራጭ ከማድረጉ በተጨማሪም የምድር ሙቀት መጨመርን ለመከላከል ትልቅ ሚና ይኖረዋል ይላል።
የዚህ ብሎኬት አንደኛው ጥቅም የተለምዶውን ብሎኬት ለመስራት የምንጠቀመውን ያክል የካርቦን ልቀት ስለሌለው ነው። ሲሚንቶ ለመስራት እጅግ ብዙ ካርቦን ነው የሚለቀቀው።
ተቋሙ የናሚቢያ መንግስት አላግባብ የሚራቡትን የአኬሺያ ዛፎችን በየ15 ዓመቱ ለመቁረጥ እቅድ ማድረጉን በማየት በቀጣይ ደግሞ እንጨቶቹን ወደ ብሎኬት በመቀየር የሀገሪቱን የቤት ፍላጎት የማሟላት እቅድም ይዟል። ለቪታሊዮ አንጉላ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረሙ ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረም በድምጽና ምስል ቅንብሩ አብሮኝ ነበር። ከመላው አሜሪካ ድምጽ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።